አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ መንግስትና ተቃዋሚ ፓርቲዎች ጸረ ሽብር ህግን ለማሻሻል ንግግር መጀመራቸው ተገለጸ። ኢትዮጵያ የአፍሪካ ቻይና የሆነች ነው ተባለ። እስራኤል ያሉት አፍሪካውያን ፍልሰተኞች ሁኔታ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ሮይተርስ የዜና አገልግሎት ዘገበው መሰረት የኢትዮጵያው ገዢ ፓርቲ ጸረ አሸባሪነት ህግን ለማሻሻል ከተቃዋሚዎች ጋር ባለፈው ረቡዕ መነጋገር ጀምሯል። ጸረ አሸባሪነት ህጉን የሚነቅፉ ሰዎች ተቃውሞን ወንጀል ያደረገ ነው ይላሉ። ከ9 ዓመታት በፊት የወጣው የጸረ አሸባሪነት ህግ የመንግስት ፖሊሲን በሚቃወሙ ወገኖች ላይ ሲገለገልበት ቆይቷል። ህጉ ውስጥ ያሉት አንቀጾች ማንኛውም አሸባሪነትን ያበረታታል የተባለ ጽሑፍ ያወጣ ሰው እስከ 20 ዓመታት እስራት ሊያስቀጡ እንደሚችሉ ዘገባው ጠቅሷል።
ገዢው ፓርቲ ኢህአዴግ የሚገኝባቸው 14 የፖለቲካ ፓርቲዎች በጸረ አሸባሪነት ህጉ ላይ ማሻሻያ ለማድረግ ተስማምተው እየተነጋገሩ መሆናቸውን የፋና ብሮድካስቲንግ ኮርፖሬሽን መግለጹን ሮይተርስ የዜና አገልግሎት ዘግቧል። በጸረ አሸባሪነት ህጉ መሰረት የኢትዮጵያ መንግስት በአሸባሪነት የፈረጃቸው ግንቦት 7 የኦሮሞ ነጻነት ግንባር፣ የኦጋደን ብሔራዊ ነጻነት ግንባር፣ አልቃይዳና አልሸባብ ናቸው። አሁን ግን የግንቦት 7ቱ አቶ አንዳርጋቸው ከእስር ተፈተዋል። የድርጅቱ መሪ ዶክተር ብርሃኑ ነጋም ምህረት ተደርጎላቸዋል ሲል ሮይተርስ የዜና አገልግሎት ዘግቧል።
ብሉምበርግ የዜና አገልግሎት ደግሞ ኢትዮጵያ የአፍሪካ ቻይና የሆነች ነው በሚል ርዕስ ስለ ኢትዮጵያ ጽሑፍ አውጥቷል። ከኢኮኖሚ አውደ ንባብ አንጻር ሲታይ ኢትዮጵያ የአፍሪካ ቻይና ትሆናለችን የሚል ጥያቄ በየጊዜው እንደሚነሳ ጽሑፉ ጠቅሷል። አያይዞም ጽሑፉ ኢትዮጵያንና ቻይናን ለማመሳሰል ሲሞክር በፈጣን እድገታቸው፣ በጠንካራ ብሔራዊ ታሪካቸውና መጻዩ እድል ብሩህ ነው በሚለው እምነታቸው የጋራ የሆነ ነገር አላቸው ይላል። የኢትዮጵያ የእድገት መጠን በያዝነው ዓመት 8.5% እንዲሆን ይጠበቃል። በቻይና ግን 6.5% ነው የተገመተው። ስለሆነም ከያዝነው ዓመት ከቻይና የእድገት መጠን ልቋል ማለት ነው። ካለፈው 10 ዓመታት ወዲህ ኢትዮጵያ በአማካይ 10% መጠን ስታድግ ቆይታለች።
ከአንጸባራቂው የእድገት አሃዝ ጀርባ ግን ብዙም ያልተነገረለት የጋራ ነገር አላቸው። ባለፈው ታሪካቸው የረኩ ናቸው። ለወደፊትም በግልጽ የተቀመጠ ራዕይ አላቸው። ታላቅ ሀገር እንሆናለን የሚል የየራሳቸው እምነትም አላቸው ይላል ጽሑፉ። የብሉምበርግ ድረገጽ ላይ የወጣው ጽሑፍ አያይዞም በቻይና ብንጀምር ይልና ቻይና ቀጣይነት ባለው መልኩ ለብዙ ሺህ ዓመታት ህልውናዋን ጠብቃ ኖራለች። አብዛኞቹ ቻይናውያን ራሳቸውን ካለፉት የሀገሪቱ ስርወ መንግስታት ጋር ያስተሳስራሉ። ኩፉ ያለው የኮንፊሽየስ መቃብርም የጎብኚዎች መስህብ ነው ይላል። ይህ የቻይና ጥንታዊ ታሪክ በፍጥነት ብቃት ያላት ዘመናዊ ሀገር ለመሆን አመቻችቶላታል። ይህ ደግሞ በመሰረተ ልማትና በትምህርት ከዓለም በኢኮኖሚ እጅግ ከበለጸጉት ሁለት ሀገሮች አንዷ እንድትሆን መንገድ ከፍቶላታል። ይህ ሁሉ ሲሆን ቻይናውያን ሀገራቸው እንደገና ታላቅ ሀገር መሆን ይገባታል የሚል ራዕይ ሰንቀው ተራምደዋል ሲል ብሉምበርግ የዜና አገልግሎት ድረገጽ ላይ የወጣው ጽሑፍ አውስቷል።
ጽሑፉ አያይዞም ኢትዮጵያ ውስጥም ይህ መሰረታዊ ገጽታ እንደሚታይ አመልክቷል። ኢትዮጵያን ብትሆን በአንጻራዊ መልኩ የዳበረ ጥንታዊ ሉዓላዊ ሀገርነት ቦታ ነበራት። ከጥንታዊው ክርስቶስ ልደት በፊት በአንደኛው ምዕተ ዓመት አንስቶ ከዘለቀው የአክሱም ስርወ መንግሥት አንስቶ እስከ መካከለኛ ዘመንና ከዚያም አልፎ የሄደ ሀያልነት ነበረው። ዋናው ነገር ደግሞ የወቅቱ ኢትዮጵያውያን ሀገራቸውን የዚህ ጥንታዊ የፖለቲካ ህዋስ ቅጥያ አድርገው ያያሉ ካለ በኋላ ጽሑፉ በሌላ አነጋገር ኢትዮጵያ ውስጥ የብሔራዊ መንግስትነት ሂደት ለብዙ ዘመናት የኖረ መሆኑን ያስረዳል። ኢትዮጵያ ከባድ የሆነውን ቅኝ ገዢዎችን በሚገባ በመከላከል ተግባር የተሳካላትም ጠንካራ ሉዓላዊ አስተዳደር ስለነበረ እንደሆነ ጽሑፉ ጠቅሷል። ለዚህም ነው በአገሪቱ ዙሪያ ያለው የምግብ አይነት ብዙም ለውጥ የማይታይበት። ምክንያቱም የምግብ አይነቶቹ በክልላዊ ሳይሆን በብሔራዊ ደረጃ ስለሚታዩ መሆኑን የብሉምበርግ ዘገባ አስገንዝቧል።
ኢትዮጵያ የደርግን አገዛዝ ካስወገደች ወዲህ አንዳንድ መሰረታዊ ለውጦች ለማድረግ ያልተቸገረችውም ለዚህ ነው። የኢትዮጵያ መንግስት በአንጻራዊ መልኩ ስኬታማ የኢንዱስትሪ ፖሊሲ በማውጣት ይታወቃል። የኃላፊነት ስሜት በተሞላበት መንፈስ የሚመራው የኢትዮጵያ አየር መንገድ አብይ የአየር መንገድ ኃይል የሆነ ነው። የአገልግሎቱ ደረጃም ከፍተኛ ነው በማለት ብሉምበርግ ድረገጽ ላይ የወጣው ጽሑፍ አስረድቷል። ኢትዮጵያውያን የመጽሐፍ ቅዱስ ታሪክን የሚያካትተውን የጥንት ታሪካቸው ያለበትን ቦታ በሚገባ ይገነዘባሉ። ኢትዮጵያ ከኮንዶሚኒየም ህንጻዎች ግንባታ እስከ ዘመናዊ የባቡር ሐዲድ የሚሄድ ሰፊ የቻይናን የመሰረተ ልማት ዝርጋታ ስራ አቅፋ የተቀበለችው በሀገሪቱ የውስጥ ጉዳይ ጣልቃ ገብነት እንደማይኖር በመተማመን ሊሆን እንደሚችል ብሉምበርግ ድረገጽ ላይ የወጣው ጽሑፍ ገልጿል።
ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ በበኩሉ በርካታ ፍልሰተኞች በማዕከላዊ አሜሪካ ኑሮ ካልተሳካላቸው ሀገሮች የሚፈልሱ ሰዎች ዩናይትድ ስቴትስ፣ ከአረቡ ዓለምና ከአፍሪካ ደግሞ አውሮፓ ለመግባት የሚሞክሩ እንዳሉ ሁሉ ከስድስት ዓመታት ወዲህ ከሱዳን፣ ከኤርትራና ከኢትዮጵያ የሚፈልሱ 60,000 የሚሆኑ አፍሪካውያን ሥራና የመረጋጋት ሁኔታ ፍለጋ እስራኤል ሲገቡ መቆየታቸውን ያወሳል። አፍሪካውያን የስደተኞች አገር በሆነችው እስራኤል የመጠለላቸው ጉዳይ ለአገሪቱ ከባድ የሥነ ምግባር ሁኔታ ፈጥሯል። ቀኝ ዘመም የሆኑት አይሁዳውያን ስደተኞቹ በባህልም ሆነ በሃይማኖታዊ እምነታቸው በገንዘብም በኩል እዚህ አገር ቦታ የላቸውም እንደሚሉ፣ ሌሎች እስራኤላውያን ግን የአፍሪካውያኑ እዚህ መቆየት ሞራላዊ ግዴታችን ነው እንደሚሉ ጽሑፉ ገልጿል።
እስራኤል 20,000 የሚሆኑ አፍሪካውያን ፍልሰተኞችን ለእያንዳንዳቸው $3,500 እየሰጠች ወደ ሌላ አፍሪካ ሀገር እንዲሄዱ ማድረጓን፣ 40,000 የሚሆኑት ግን እስራኤል ውስጥ እንደሚገኙ፣ ልጆቻቸው ዕብራይስጥ ተናጋሪ ሆነው እያደጉ መሆናቸውን፣ የሚያውቁት ሀገርም እስራኤልን ብቻ መሆኑን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። አፍሪካውያኑ የሚኖሩት በደቡብ ቴልአቪቭ ሲሆን በመንገዱ ስታልፍ የምትሰማው የአፍሪካውያን ቋንቋ በመሆኑ ሴቶች ደማቅ ቀለም ያላቸው አልባሳት ለብሰው ስታይ ካርቱም እንጂ እስራኤል ያለ ሆነው አይሰማህም ይላል ጽሑፉ።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ 16,250 የሚሆኑ አፍሪካውያን ስደተኞች በምዕራብ አገሮች እንዲሰፍሩ፣ የዛን ያህል ብዛት ያላቸው ደግሞ እስራኤል ውስጥ ጊዜያዊ መኖሪያ እንዲሰጣቸው የሚያስችል ስምምነት ከተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት ጋር ስምምነት አድርገው ነበር። ይሁንና ከቀኝ ዘመሙ የሊኩድ ፓርቲ አንዳንዶቹ አፍሪካውያን ፍልሰተኞች በአገሪቱ መስፈርን አጥብቀው በመቃወማቸው ኔታንያሁ ተደናግጦ ስምምነቱን ሰረዙት ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ ወጣው ጽሑፍ።
አድማጮች፣ ዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።